ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥር 23 ቀን 2014 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ጥር 23 ቀን 790 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በሀገራችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የመጀመሪያው የፖለቲካ ፓርቲ ነው። ከመስረታው ጀምሮ መታገያ መፈክሮችን እንዲሁም ወቅታዊ ጉዳዮች ላይ የፖለቲካ ተነስተኞችንና ለተቃዋሚዎችም አመራር በመስጠት እስካሁን ህልውናውን ጠብቆ ቆይቷል። ከአመሰራረቱ ጀምሮ ከውስጡ የወጡ አንጃዎች በሚፈጽሙት ክህደት ከፍተኛ የህይወት መስዋዕትነትን ከፍሏል። በደርግም በወያኔም አሁንም በተንዘላዘለው የወያኔ ቅጥያ አገዛዝ ወቅት ወያኔ እህደን በአዴንን ይዞ የኢሃፓ ወራሽ ነን የሚሉ መደዴዎችን ለማወናበጃ ለመጠቀም ሞክሮ ውርደትን ተከናንቧል። አሁን ደግሞ ፍጹም አይን ያወጡ ጠቅላይ ሚኒስትሬን አገኘሁ ያሉ የጃጁ ተጎንባሾች ስሙንና አርማውን ይዘው የኮሎኔሉን ዘረኛ አገዛዝ ደጅጠኞች ሆነዋል። ለምን ግብ የህዝብን ትግል ለመጎተት። በቅድሚያም ድል ያመልጣል ቢቆጩም አይመጣም በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሀተታ እናሰማለን። በማስከተልም የወደቀን አንሳ የሞተን አትርሳ በሚል ርዕስ ከዝግጅት ክፍላችን ከዚህ ቀደም ቀርቦ የነበረ ጽሑፍ ከዚያም የድሮዎቹ የፖለቲካ ደላሎችና የአሁኑ አክቲቪስቶች በሚል ርዕስ የቀረበውን ጽሑፍ እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ የመጋቢት ወር 2011 ዓመተ ምህረት እትም ስር ነቀል ለውጥ በሽግግር ሂደት በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በአፋር በተለያዩ ግንባሮች ከወራሪው የወያኔ ኃይል ጋር የሚካሄደው ጦርነት አሁንም እንደቀጠለ ነው። አገዛዙ አሸባሪ የሚለውን ዘረኛ ኃይል ለሚፋለሙት የአፋር ኃይሎች እርዳታ በመፈግ ወያኔ እንዲጠናከር በማድረግ ላይ ሲሆን መደራደር መጀመሩንም ተዘግቧል። የአፋር ህዝብ ከአሸባሪው ወያኔ ጋር የሚያደርገውን የሞት ሽረት ተጋድሎ ሁሉም እንዲደግፍ የአፋር ኃይሎች ጥሪ ያቀረቡ ሲሆን ይህ እንዳይሳካ የኮሎኔል ዘረኛ አገዛዝ እንቅፋት መሆኑን ከቦታው ከሚደርሱ ዜናዎች መረዳት ተችሏል። በደሴ ከተማ ባሸባሪ ወያኔ ቡድን የወደመውና የተዘረፈው ንብረት ከ11 ቢሊዮን ብር በላይ መሆኑን ጉዳዩን በቅርብ የሚከታተሉ ተናግረዋል። የተለያዩ ለጋሾች አብረሳች ድጋፍ ያደረጉ መሆናቸው ቢታወቅም የደረሰው ጉዳት ከፍተኛ በመሆኑ መልሶ መገንባት እንዳልተቻለም ተገልጿል። ወያኔ በወሎ ዩኒቨርሲቲ ላይ ያካሄደው የንብረት ዘረፋና ውድመት ብቻ 12 ቢሊዮን ብር እንደሚገመት ዩኒቨርሲቲው አስታውቋል። በኮምቦልቻና በደሴ ዩኒቨርሲቲ ቅርንጫፎች የሁሉም ፋኩልቲዎች ከፍተኛ ዋጋ ያላቸው የትምህርት ስልጠና መገልገያ ንብረቶች መውደማቸውና መዘረፋቸውም ተነግሯል። የመማሪያ ህንጻዎችና ጽፈት ቤቶች በከፊልና በሙሉ ወድመዋል። ለተማሪዎች ማስተማሪያ የሚሆኑ የቤት ሙከራ ክፍል ሁሉ መሳሪያዎች እንዲሁም በስፖርት ትምህርት ክፍልና በሙዚቃ ትምህርት ቤት ያሉ ንብረቶች በብዛት መዘረፋቸውና የተቀሩትን መውደማቸው ተገልጿል። በአሸባሪ ኦነግ ሸኔ በአካባቢ ኦነግ ብልጽግና ባለስልጣኖች ጥቃት ከተለያዩ ወለጋ አካባቢዎች ተፈናቅለው በአዲስ አበባ የተጠለሉ ተፈናቃዮች በአገዛዙ የጸጥታ አካላት ወከባ እየተካሄደባቸው መሆኑና ለዜና ተቋሞች ገልጿል። የሽብር ቡድኑን አረመናዊ ግድያ በመፍራት ተሰደው አዲስ አበባ የገቡ ቁጥራቸው በወል የማይታወቅ ተፈናቃዮች ከኮሎኔሉ ዘረኛ አገዛዝ ምንም አይነት ድጋፍ ተደርጎላቸው እንደማያውቅ የገለጹ ሲሆን በጸጥታ ኃይሎች በሚደርስባቸው ወከባ ምክንያት በከተማዋ ውስጥ በሚገኙ የተለያዩ ቤተክርስቲያኖችና ሌሎችን ቦታዎች ለመጠለል መገደዳቸውን ኢቫስ ፍሎም ችግሩ ህዝቡ እንዳያውቅና የመገናኛ ብዙሃን ተቋሞች ችግሩን ሰምተው እንዳይዘግቡ ማስፈራሪያና ወከባ የተደረገባቸውን ተናግረዋል። እሁድ ጥር 22 ቀን በሱዳን የተለያዩ አካባቢዎች ከፍተኛ የተቃውሞ ሰልፎች ተካሂደዋል። በካርቱም በተለያዩ አገሪቱ ከተሞች በርካታ ሱዳናውያን አደባባይ በመውጣት የሱዳንን ወታደራዊ አገዛዝ ያወገዙ ከመሆናቸውም በላይ ወታደሩ ስልጣን በአስቸኳይ እንዲያስረክብ ጠይቀዋል። የጸጥታ ኃይሎች በወሰዱት እርምጃ እንደ 27 ዓመት ወጣት የተገደለ ሲሆን ሌሎች በርካታ የአካል ጉዳት እንደደረሰባቸው ተሰምቷል። የወጣቱ መገደል የወታደራዊ አገዛዝ ስልጣን መያዝ በመቃወም ወደ አደባባይ ወጥተው በወታደሮች የተገደሉ ሱዳናውያንን ቁጥር 79 አድርሶታል። በዛሬው ቀንም የሱዳን ተቃዋሚዎች አገሪቱን ከግብጽ ጋር የሚያገናኘውን ፍሪያን ህል ሂማል የተባለውን አውራ መንገድ መዝጋታቸው ታውቋል። በዚህ መንገድ ከሱዳን ወደ ግብጽ የሚጓዙ የውጭ ንግድ እንቅስቃሴዎች ሙሉ በሙሉ ተቋርጧል። ቀደም ብሎ ከካርቱም ወደ ፖርት ሱዳን የሚወስደው መንገድም መዘጋቱም ይታወቃል። የመንገዶቹ መዘጋት ተቃዋሚዎች በወታደራዊ አገዛዝ ከሚያካሂዱት የአመጽ እንቅስቃሴዎች መካከል ጥቂቶቹ ሲሆኑ አላማው የሱዳን ጦር ስልጣን እንዲያስረክብ ለማስገደድ ነው ተብሏል። የተባበሩት መንግስታት ድርጅት የሱዳን የፖለቲካ ኃይሎችን ለማስታረቅ ያቀረበውን ጥያቄ አስመልክቶ ወታደራዊ አገዛዝ ውድቅ ያደረገው መሆኑን እየተነገረ ነው። የአገዛዙ ባለስልጣኖች ለዜና ተቋሞች በሰጡት መግለጫ ተባበሩት መንግስታት ድርጅት ለንግግሩ አመቻች ሊሆን ይችላል እንጂ አደራዳሪ ሊሆን አይችልም ካሉ በኋላ የውጭ ኃይል በሱዳን የውስጥ ጣልቃ እንዲገባ አንፈቅድም በማለት መናገራቸው ታውቋል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የሰኞ ጥር 23 ቀን 2014 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ ድል ያመልጣል ቢቆጩም አይመጣም። ታሪክ ይህን ያረጋግጣል። በየካቲት 66 የድርጅትና ዝግጅት ያንድነትና ስምረት አቅማችን አንሶ መኮንኖች ድላችንን ቀሙን። ፋሽስቱ መንግስቱ ለስልጣን በቅቶ ደም በደም አደረገን። ፍርሃት መጥፎነውና ባካሄደው አረመኔ ሽብር ቅስሙ የተሸበረው ተንበርክኮ ተገዛለት። ለሀገር ብለው ከባድ መስዋዕትነት የከፈሉትን እነ ኢያፓን እንዲያውም መወንጀል መክሰስ ሰፍኖ ለወያኔ የትግራይ ተምቾች በአሜሪካ ገንዘብ እየተዋጣ ሀገርን ለፋሽስት ወገንን ለዘረኛ ማስረከቡ ጋድ ሆነ። በየካቲት ድል ተቀማን። 17 ዓመት አረመኔው አገዛዝ ጨፈረብን። ብዙ መስዋዕትነት ተከፍሎ ሊወገድ ሲልም ለጠላት ወያኔ ማጨብጨቡ ገኖ የህዝብ ድል ሊሆን የሚገባውን የወያኔ ድል አደረግንላቸው። ቢቆጨንም ብንደማም 27 ዓመት ጨፈሩብንና ኢትዮጵያን ለጥፋት ጋረዷት። የህዝብ ጸረ ወያኔ ትግል ወደ ድል ሲያመራም ትግሎችን በብሔር ከፋፍለው ቄሮ ብለው የኦሮሞውን ህዝብ ትግልም አጥበውና አቆላሽተው በአሜሪካና ረቦች እርዳታ ስር ነቀል ለውጥን አግደው ግዳይን በቶሎ ሳተክተው ዘረኛውን የወያኔ ኮሎኔል ስርዓት አመጡብን። ይህንንም አውሬ አገዛዝ ልናሽ ቀነጥር ስንጥር ለኮሎኔሉ ጫማ ሳሚዎችን አበራክተው የህዝብን ድል ባጭር እየቀጩ ይኸው አስቀጥለውብናል። የህዝብ መራራ መስዋዕትነትም እንዳስለቀሰን አለ። ወያኔ ተጠራርጎ እንዳይወገድ እንቅፋት የሆነው የኦሮሞው ዘረኛ አገዛዝና ኮሎኔሉ ናቸው። አሜሪካም እንዲሁ ከወያኔ ጎን ያው እንደ ድሮ ቆማለች። በግሃድ ፋኖና ህዝባዊ ኃይሉን ሊያጠፋ እየሰራ ያለው በአዲስ አበባ የከተመው ዘረኛ አገዛዝ ነው። አማራውን፣ አፋሩን ሁሉን ለወያኔ ጥቃት አጋልጧል። ወያኔ እያገገመ ተመልሶ ህዝብን ያጠቃ ዘንድ በሁሉም መስክ ረድቶታል። ይኸው ወያኔ የአፋርን ህዝብ ለመጨረስ በስፋት በመንቀሳቀስ ላይ ሲሆን አማራ ፍጅቱንም ጋብ አላደረገም። ለማንም ባለህሊናና ከርሰ አደር ዜጋ ግልጽ የሆነው ወያኔን ለማውደም አዲስ አበባ የከተመውን ዘረኛ ኮሎኔሉን አገዛዝ ማውደም አስፈላጊ እንደሆነ ነው። ይህ አገዛዝ ለሀገር ለህዝብ ይቆማል ብለው አስበው የነበሩ ኮሎኔሉም በእርግጥ ሲዘምት የታያቸውና ለአሜሪካና ኮሎኔሉ አማካሪዎች ድንግርግር ሰለባ የሆኑ ሁሉ ዛሬ እየነቁ ናቸው። ኮሎኔሉ መለያው ጸረ ኢትዮጵያነት መሆኑን በአቋሙም በድርጊቱም ራሱ አሳይቷቸዋል። በሃይማኖትና ታሪካዊ ሰንደቅ ዓላማ ላይ ዘመቻው ግቡ ኢትዮጵያን እንዳገር አፍርሶ በኦሮሚያ ለመተካት መሆኑን ሊደብቅ አልቻለም። አሜሪካ በሰንደቅ ዓላማዋ ላይ የኮከቦችን ቁጥር ጨመረች እንጂ ኮሎኔሉ እንደቀባጠረው ሰንደቅ ዓላማ አልቀየረችም። እድሜ ለኢትዮጵያ! ስንት የተማረ ዜጋ ባለበት ለሰንደቅ ዓላማችን ስንዘምር ያደግ ሞተን ሳናልቅ ይህ ጥራዝ ነጠቅ ኮሎኔል ውሸት እየደረተና ከኔም በላይ አዋቂ ለአሳር ሲለን በተደጋጋሚ መጣሩ የሚያስገርም ነው። ኮሎኔሉ ታሪክ አላዋቂ መሆኑን ነጋ ጠባ ቅዠቱን ሐቅ ብሎ ሲያቀርብ የአኖሌ ሐውልት አሰሪ ኮሚቴ አባል ሲሆን እነ ኢያፓና መኢሶን በቸና ሸ ተጋጩ ብሎ የህዝብን ትግል ሲያንቋሽሽ ያረጋገጠ ነው። የኢትዮጵያን ሰንደቅ ዓላማ ተራ ጨርቅ ብሎ ጭራሹኑ ሊያስወግደው ወያኔ ሞክሮ ሳይሆንለት ሲቀር የሰይጣን ምልክቱን በሰንደቃችን ላይ ለጥፎ በጥፋት ጎዳናው ተፍጨርጭሯል። ኮሎኔሉ ይህን ቡትቶና የኦነግን ብትክትክ ባንዲራ ብሎ ሲቀበል የኢትዮጵያን ታሪካዊ ሰንደቅ ግን ሊያጠፋ እየሞከረ ነው። ለዚህም ነው ደጋግመን ይህን የወያኔ ባንዲራ አቃጥሉ እንጂ አታውለብልቡ ስንል የቆየ ነው። በኢትዮጵያ እስካሁን የሚሰራው የአብዛኛው ህዝብ መገናኛ ቋንቋ አማርኛ ነው። የአብዛኛው ህዝብ ሁለት ሃይማኖቶች ተዋህዶና እስልምና ናቸው። ሰንደቅ ዓላማችን ደግሞ አረንጓዴ፣ ቢጫ፣ ቀይ ናት። ሐቁ ይህ ነው። ይህን ሐቅ ማለትም ኢትዮጵያን እንደ አገር ልናስከብር የቻልነውና የምንችለውም በአንድነት ለውድ አገራችን ስንቆም ስንሰዋላት ነው። በመከፋፈል ለውስጥም ለውጭም ጠላት ጠቀምን እንጂ ያገኘነው ጥቅም የለም። ወያኔና ዘረኞቹ ከፋፍለው ሊያጠቁን ሲነሱ ሰለባቸው መሆን የለብንም። የአማራው ፋኖና ህዝባዊ ኃይል በአሁኑ ጊዜ በአፋር ምድር ተገኝቶ ወያኔን እየተዋደቀ ካለው ጀግናው የአፋር ህዝብ ጎን መቆም መታገል አለበት። ነግበኔን ከመጠበቅ ቀድሞ ጠላትን በጋራ ማጥቃትና በጋራ ወያኔን አሳዶ ማጥፋት ግዴታ ነው። መፍትሄው ይህ ብቻም ነው። ዝባዊ ኃይሎችና ፋኖች በኢትዮጵያ ሰንደቅ ዙሪያ ተሰባስበው ጸረ ወያኔውን ወሳኝ ጦርነት ማካሄድ አለባቸው። ተበታትነን ተዳክመን ለዘረኛ ተኩላና ጅብተናጠል ሰለባ መሆን የለብንም። የህዝብ ኃይሎች ተረዳዱ፣ ተባበሩ፣ ወያኔን ረብት ሳትሰጡ አሳዳችሁ አውድሙ፣ ያድርባዎችን መንጋ ከህዝብ ጎን አርቆ፣ ድል ለኢትዮጵያና አንድነቷ።
የወደቀን አንሳ የሞተን አጥርሳ ሰማቱን የማይረሳ የወደቁትን የሚያነሳ ትውልድ የምታፈራ ሀገር ምንኛ የታደለች ነች። ኢትዮጵያ ሀገራችንስ ይህ እድል አለኝ ብላ ትጽናናለች ወይስ እድሉ እንዲኖራት ትመኛለች? ሰማታቱ ተረስተው አርበኞቿ ተዋርደው ታስረው በአደባባይ ተሰቅለው ቤተዘመዶቻቸው ተበታትነው መቅረታቸው ነው ወይስ አይ ይህ ሁሉ አልተፈጸመም ብላ በእርግጠኝነት ልትኖር ትችላለች? እንደ ድመት የራሷን ልጆች ትበላለች ወይስ ልጆቿን ከአጥፊዎች ታድናለች? የሞተላት ጾም አድሮ የገደላት የገዳት ተንቀባሮ ያመናት ያፈቀራት አንገቱን ቀብሮ ሌባ ቀጣፊው ሀብቷን ዘርፎ የሚኮበልልባት ሀገር ነች ወይስ አይደለችም? ለነኝና ለተመሳሳይ ጥያቄዎች ትክክለኛው መልስ ልትሰጥ የምትችል ራሷ ሀገራችን ነች። የሰው ሞኝ አንድ እንጨት ያስራል እንደሚባለው ተረት ሀገሪቱ ግዑዝ ስለሆነች እርሷ ልትጠየቅ አይገባትም ሊባል ይችላል ይሆናል። በሌላ በኩል ደግሞ የልጆቿን ደህንነት ባለመጠበቋ ግን በኃላፊነት ከመጠየቅ አታመልጥም የሚሉ ዜጎቿ ቁጥር ቀላል አይደለም። እንዲያውም ከዚህ አልፈው ተርፈው ሀገራችን በድላናለች ብለው በፍርድ ቤት ለመክሰስ የሚያስቡ እንዳሉ ተደጋግሞ ይሰማል። በዚህ ፋይል ተከፍቶባት ብትከሰስ ጠበቃ የሚቆምላት ማን ይሆናል? ጉዳዩ የህሊና ጥያቄ ጭምር በመሆኑ ሁሉም ዜጎቿ ሊያስቡበት ይገባል። ትላንት የወደቀውን የሚያነሳ ሰማታቱንም የማይረሳ ትውልድ የነገን ጀግና ለማፍራት አይቸገርም። የትናንት ጀግኖችን ያከበረ መጪ ጀግኖችን ለማጥቀል ተስፋው ሰፊ ነው። ጀግና የተተካ መሄድ ለሀገር ነጻነት ዋስትና ይሆናል። ይህ ከሆነ ምድሪቱም የአናብስት ሀገር የሚል ስምን ታተርፋለች። በጥራት አትደፈርም፣ ለማንም የስልጣን ጥመኛም አትገዛም። ያ ከሆነ ደግሞ የህዝብ ዴሞክራሲያዊ ጥያቄ በዘለቄታ መልኩ ሊመለስ የሚችልበት እድል ሰፊ ይሆናል። የዲሞክራሲ ስርዓት ለመመስረት የሚቻሉ ግን ሁሉም ዜጎች በአንድነት መንፈስ ሀገራዊ እሴትን አንግበው ቆርጠው ሲነሱ ብቻ ይሆናል። ይህ ቁርጠኝነት ካለ የታሰበውን ዓላማ ለመምታት የሚገጥመውን ተግዳሮት ሁሉ በቀላሉ ተቋቁሞ በህብረት ማስወገድ ይቻላል። የሀገርን ችግር በዘላቂ መልኩ ማስወገድ የሚቻለው ደግሞ ራዕይ ያላቸው ህዝብ ያፈራቸው ሀገር ወዳድ ሰዎች ወደ ፖለቲካው ምህዳር ሲመጡ ይሆናል። የሀገሪቱ ፖለቲካ ምህዳር ትርጉም የሚኖረው ሀገራዊ እሴትን ከዘውግ አመለካከት ጋር ሚዛናዊ በሆነ ዴሞክራሲያዊ ሂደት ማስተናገድ ሲቻል ነው። ሁለቱን አቻችሎና አስታርቆ መጓዝ አስፈላጊ ብቻ ሳይሆን አስተማማኝና ዘላቂ መፍትሄን ለማረጋገጥም ጭምር ነው። ሀገራዊና ዘውጋዊ ፖለቲካን በሚዛን አስገብቶ ማስተናገድና አቻችሎ የመሄዱ አሳቤ ለነገ የሚተላለፍ ጉዳይ አይደለም። ምክንያቱም ኢትዮጵያ ጉራማይሌ ዜጎች የሚኖሩባት ሀገር በመሆኗ ነው። ጉራማይሌነት ደግሞ የአብሮነት ህልውና መገለጫ በመሆኑ አብሮነትና ህልውና ተነጣጥለው ሊታዩና ሊስተናገዱ አይገባም የሚለው አባባል የብዙሃን ዜጎች እምነት በመሆኑ ነው። ብዙሃንነት ለአብሮነት ጥንካሬ እንጂ ድክመትን፣ ውህደትን እንጂ መለያየትን ያስከትላል ተብሎ በብዙዎች ዘንድ አይታመንም። ለዚህ አባባል እንደ ህያው ማስረጃ የሚጠቀሰው የህንድ ስርዓተ መንግስት ፌዴራላዊ አወቃቀርና አስተዳደር እንደሆነ በብዙ የፖለቲካ ሊቃን ይታመናል። የተለያዩ ጎሳዎችን፣ እምነቶችን፣ ቋንቋዎችን፣ ባህሎችንና ታሪኮችን የተላበሱት የህንድ ዜጎች በአንድ ታላቅ መልካ ምድር ላይ በስምምነት መኖራቸው ነው። ብዙ ቁጥር ያለው ህዝብ የባለ ሰፊ ሀብትና ታላቅ ሀገርን አካቶ መገኘት ቢያንስ ሶስት ጥቅሞች ይኖረዋል። አንደኛ፣ ከውጪ ጥቃትና ጸጥታ ሁከት አኳያ እንዲሁም በቀላሉ ሊደፍረው አይችልም። ሀገራዊ ህልውናውንም ሆነ ሉዓላዊነቱን ሊፈታተነው ሊዳፈረው የሚችል ኃይል እንብዛም ይሆናል። ይልቁንም ለአካባቢው ደህንነትና መረጋጋት የራሱን ድርሻና አስተዋጽኦ ይኖረዋል። በሌሎች ሳይደፈር እርሱም ሌሎችን ሳይደፍር ግን ደግሞ ተፈርቶ ተከብሮ በሰላም የመኖር ቁመና ይኖረዋል። ሁለተኛ፣ በመጣኔ ሀብት ደረጃ ቢሆን ሰፊ የተፈጥሮ ሀብት ማድናት፣ የእርሻ ሰብል፣ የኢንዱስትሪ አቅርቦት የማፍራት አቅሙ የጠነከረ ነው። ከውጪ ለሚገባ ተፈላጊ ዕቃ ለማስተናገድ የሚችል ሰፊ ገበያ ስለሆነ አካባቢና ቀጠናዊ ማዕከል ይሆናል። ከውጭና ለውጭ ንግዶች መገባበያ ማዕከልነቱ ትልቅ ነው። የባህል፣ የትምህርት፣ የማህበራዊና የመረጃ ልውውጥ የሚከናወንባቸው ተግባራት በቀላሉ አይገመቱም። የኢኮኖሚ ኃይል ሞተር ሆኖ አንቀሳቃሽ ጉልበቱ ጥንካሬው ብርቱ ይሆናል። ሶስተኛ፣ ሰፊ የህዝብ ቁጥርና ግዙፍ የመሬት ስፋት ያለው ሀገር በዓለም አቀፍና በአካባቢ ደረጃ የሚጫወተው የፖለቲካና የዲፕሎማሲ ሚና ተጽዕኖ ፈጣሪ ኃይል ሊያደርገው ይችላል። የሚጫወተው ሚና መስህብ መሆን ከቻለ ተፈላጊነቱ አስደማሚ ይሆናል። በተለይም ደግሞ የተፈጥሮ አቀማመጡ ስትራቴጂያዊ ከሆነ በተጠቃሚነቱ የዓለም አቀፍ ማዕከል የመሆን እድሉ ሰፊ ነው። ሰላም ለማስከበር የበኩሉን አዎንታዊ ሚና ሊጫወት ይችላል። በተቃራኒ ደግሞ በራሱ ላይ የሰላም ማጣት ትንኮሳ ከተደረገበት ሰላምን ላለማጣት ለጦርነት ተዘጋጅ የሚለውን አስተምሮ አይዘነጋም። ኢትዮጵያ ሀገራችን ሶስቱን መስፈርቶች የምታሟላ መሆኗን አንጠራጠርም። በመሆኑም የዜጎቿን መብትና ነጻነት አክብራ አንድነቷንና ሉዓላዊነቷን ጠብቃ በብልጽግና ጎዳና ለመጓዝ በስተቀር ሌላ አማራጭ ሆነ አቋራጭ የላትም። ዜጎቿም ይህንን መሰረታዊ ሀቅ እምነት መቀበል አለባቸው። ታላቋን ሀገራቸውን በታናናሽ ክልሎች ሸንሽነው እንደ ቅርጫ ስጋ ከሚቦጫጭቋት ይልቅ በእምነቷ አንከብክበው በመያዝ የምታበረክትላቸውን የጋራ ሀብት በጋራ ከመጠቀም የተሻለ ሌላ ምርጫ ሊኖራቸው የማይችሉ መሆናቸውን ተረድተው ለዘላቂ መፍትሄ መረባረብ አለባቸው። የ21ኛው ክፍለ ዘመን ክስተት የሚያመለክተው ይህንኑ ነው። ይህች ሀገር ለእለናዋን ለማስከበር ልማቷንም ለማስቀጠል የዜጎቿን ኑሮ ለማሻሻል ወደፊት ብሩህ ተስፋዋን አሁን ለማድረግ በዓለም አቀፍ ደረጃ የሚገባትን ቦታ ለመያዝ የምትችለው በታላቅነቷ ተከብራ ተፈርታ መኖር ስትችል ነው። ለዚህ አብነቱ ደግሞ በዲሞክራሲ ስርዓት የተገነባ ህዝባዊ መንግስት ስትመሰርት ብቻ ይሆናል። ዲሞክራሲያዊ ስርዓት መንግስት በአንድ ቀን ጀምበር እውን ሊሆን አይችልም። መሰረቱ ከተጣለ ግን ያንን ስርዓተ መንግስት ማግኘት አመን ነው። ወቅታዊ የሀገራችን ሁኔታ ዲሞክራሲያዊ ስርዓት እንዲመጣ ህዝባዊ እንቅስቃሴ በመፋፋም ላይ መገኘቱን ያመለክታል። እንቅስቃሴው አዎንታዊ ድጋፍ ያልተለየው ቢሆንም የህዝብ ሙሉ ተሳትፎ እንዲያገኝ ማረጋገጫ የሚታይበት አይደለም። ዳሩኑ በመደገፍና በንቁ ተሳታፊነት መካከል ልዩነት መኖሩ መገንዘብ ያስፈልጋል። ይህንን ተገንዝቦ ለህዝባዊ ተሳትፎ ተገቢውን አጽንኦት መስጠት አግባብነት አለው። ያለ ህዝብ ሙሉ ተሳትፎ የታሰበው ስርዓተ ዲሞክራሲ ሊሰፍን ከቶ አይችልም። ይህ ለማለት በቂ ማስረጃዎች አሉ። ሁለት ተመሳሳይ መልካም እድሎች ህዝብን አምልጠው ቀርተዋል። እነርሱም አንደኛው የካቲት 1966 ዓመተ ምህረት አብዮት ሲሆን ሁለተኛው ደግሞ የግንቦት 1983 ዓመተ ምህረት ናቸው። ሁለቱም በህዝባዊ አመጽ የተገኙ መሆናቸው ባይካድም ህዝብ በቂ ዝግጅትና ድርጅት ሳይኖረው ቀርቶ እድሉ በጸረ ህዝብ ኃይሎች ተነጠቀ። ከሞኝ በራፍ ብልጦች ወፈራቸውን ቆረጡበት። ወፈሩን መቆረጣቸው ብቻ ሳይሆን ህዝብንም ጭምር ቆርጠው ሀገርንም ቆራረጡበት። የታገለለትን ዲሞክራሲ አንድነቱን ሳይሆን የሚጠላውን የሚቃወመውን የቋንቋ የዘር ልዩነት አመጡበት። ጥላቻና ፍጅትን ክፍፍልን መለያየትን አሰፈኑበት። ህዝብ ግን አምጾ በመነሳት የሚፈልገውን የሚጠቅመውን መረጠ። ለአንድነቱም ቆርጦ ተነሳ። በአመጽ የተደገፈ ሰላማዊ ሽግግር ማድረግ እንደሚቻል በተግባር አረጋገጠ። ህዝባችን የተገኘውን ሰላማዊ ሽግግር ለውጥ ሳይደናቀፍ ግቡን እንዲመታ ይፈልጋል። ለዚህም የለውጥ ደጋፊ ብቻ ሳይሆን በሂደቱ ንቁ ተሳታፊ እንዲሆን አጥብቆም ይፈልጋል። ለውጡን እንዳይነጠቅ ተፈነካክሎ እንዳይቀር ለመከላከል የሚያስችለውን ቁመና ማግኘትም ይፈልጋል። ምክንያቱም መብቱ ስለሆነ ነው። መብትን ማስከበር ደግሞ ተፈጥሯዊ ነው። መብት አስከባሪና ጀግና የሌላት ሀገር እንዳትባል ህብረተሰቡ በያለበት የራሱን የነጻነት አርበኛ ማውጣት እንጂ ያለፉትን መስዋዕታዊ ጀግኖችን እየረሳ አዲስ አርበኛ ሊያበቅል አይችልም። ጨለማን ከመርገም ሻማ ያበሩ ጸልመትን መክፈፍ ባያሌው ይጠቅማል። ላለፈው ተስካር ሙሾ መደርደር ለመጻዩ ሰርግ ድግስ አበርክቶ አያመጣም። የሰለ ተባለ ግን ያለፉትን ሰማታት መርሳት ማለት አይደለም። የሰማታቱን ገድልና መስዋዕትነት ለፖለቲካ ስልጣን መቆናጠጫ ሆነ ለተለያዩ ዓላማዎች መምቻ ለመጠቀም መሞከር ሀገራዊ ታሪካዊ ወንጀል ነው። ይህንን ክስተት ዛሬ የመደመርን ጥሪ ምላሽ በመስጠት ላይ በሚቀለበለቡ ቡድኖች ሲንጸባረቅ እየታዘብን እንገኛለን። ለአላፊ ጠፊ ብቻ ሳይሆን ከታሪክ ዝቅተኛ ወለል በታች የሚከተና በተተኪው ትውልድ ዘንድ እንደ አፋፋሪ ምሳሌ ተቆጥሮ ሲጠቀስ የሚኖር ነው። የወደቀን አንሳ የሞተን አትርሳ ሲባል የራስንም አኩሪ ታሪክና አስደማሚ ገድል ጭምር አክብረህ እያስከበርክ ቆይ ማለትም ጭምር ነው።
ቢበለው አትነካከው ቢበለው አትጋብሰው ቢበለው ይከብዳልና ቢበለው ጥያቄ ታለው ቢበለው ከካ ተቆረ ቢበለው ብለው ቢደቁ ቢበለው ያመረረ ቢበለው አይማለዱ ቢበለው ሰው ይበድሉ ቢበለው ከፊት ላይ ቢበለው ከጁ ይወድቁ ቢበለው ተራዋንታ ነው ቢበለው ሰው ቢበድሉ ከፊት ላይ ቢበለው ከጁ ይወድቁ ተራዋንታ ነው ቢበለው ወረቼ ብለው ቢበለው ወረቼ ብለው
የድሮዎቹ የፖለቲካ ደላሎችና የአሁኑ አክቲቪስቶች ስራቸው አንድ አይነት ነው። የሚያፈሩት ንቁ የፖለቲካ ተሳታፊዎችን ሳይሆን ነሆለል ዜጎችን፣ ፖለቲካ ጠይዎችን፣ በስሜት ጋላቢዎችን፣ እውቀትን ባንድ ቀን ጨራሽ ቱኪዎችን፣ የወሬ ሱሰኞችን ነው። ድሮ ድሮ ወጣት ፊልም ቤት ገብቶ እንዳየው አክተር ልሁን ብሎ ሲወጣጠር ማየት እየተለመደ ነበር። ያሁን ጊዜው ደግሞ በዩቲዩብ ቻነል ራስን ማቅረብ፣ ድንቁርናን ማስለካት፣ አክቲቪስትነን ባዮችን እያዳመቁ ገንዘብ እንዲሰበስቡ ማስደረግ፣ ለራስ ቀጣይ የማስመሰል ብቃት ራስን ማዘጋጀትና ልምድ መቅሰም፣ ከዚያም በድፍረት የሚሊተሪ ስትራቴጂስት ሆኖ መታየት፣ የፖለቲካ ተንታኝ ሆኖ መገኘት፣ አክቲቪስት አቀባባይና ተቀባባይ ነጋዴ እንዲሆን ማድረግ፣ የሰብአዊ መብት አስከባሪ ለመምሰል ሰዎች የሚደበደቡበትን ምክንያት ሳይሆን በአንድ ማህረብ የሃያ ተመካቾችን ደም ሲጠርጉ ፎቶ መነሳት፣ የሚፈልጉትን በንግግር ሩህሩህ በገንዘብ ቸር መባል የሚመርጡትን ማፍራት፣ ይህ ነው የአክቲቪስቶች ድርሻ። አክቲቪስት ማለት የስለላ ሊቅ፣ የፖለቲካ ተንታኝ፣ የሚሊተሪ ስትራቴጂስት፣ የታሪክና የፍልስፍና የሳይንስና የህብረተሰብ ጥናት ተመራማሪ አድርጎ ራስን መሾም ማለት ነው። አክቲቪስት ማለት በአመት አንድ ጊዜ በጎትቶ ሄዶ የተረሱትን በማስታወስ ምስጋና ለማትረፍ የሚጥር፣ የሃይማኖትም የዓለማዊ ሰብእና ያለው፣ የአገር ልብሱን ዠቅ አርጎ አመት በዓል አክባሪ መስሎ መታየት የሚወድ፣ የሀገር መምከር ሳይሆን የግለሰቦችን ድግስ መዘከር የሚፈልግ፣ በተፈለገበት ሳይሆን ባልተፈለገበት ዘው የሚል ጀውጃዋ ፍጥረት ነው። ድሆችን ጎበኘው ብሎ ለስጋው ምስጋናን ለነፍሱ ጽድቅን ለማግኘት የሚጥር አስመሳይ ነው። አምባገነን መሪዎች ወደ ታችም ወደ ላይም እንዳይ አድርገው የቀረጹት ነሆለል ማለት ነው። አክቲቪስት ቆዳው ብልጣብልጥ ልቡ ጅላጅል ባፉ አዋቂ በገብሩ ሰራቂ የሆነ ፍጥረት ነው። ከትርክቱ ድርጊቱን የሚመርጠው አስተዋዩ የኢትዮጵያ ህዝብ ዝም በማለቱ ጆሮ ድንቁር አይነ ስውር ተደርጎ ሊፈረጅ ይችላል። ሐቁ ግን እሱ አይደለም። ሐቁ የአክቲቪስቱን ግልብ አመለካከት ተከታዩ አጢኖ ሊረዳው ያለመቻሉ ነው። በዚህ አይነቱ አስተሳሰብ ህዝብ የሚጠለፍበትን ዘዴ የሚያመቻቹት አምባገነኖች ቀልብን በመሳብ በሀገራችን ተደጋጋሚ ወንጀል ፈጽመዋል። በመንግስቱ ኃይለማርያም የደርግ ዘመን በኦጋዴን ድንበር ላይ ለብዙ ዓመታት የቆየው ጦር ወደ ጎንደርና ኤርትራ እንዲዛወር ተደርጎ በሩ ለሶማሊያ ክፍት ከሆነ በኋላ በደረሰው ጉዳት ህዝብ እንዲጎዳ አስደርገዋል። የመለስ ዜናዊ ወያኔም በተመሳሳይ መልኩ ኢትዮጵያ ድንበር አያስፈልጋትም፣ ኤርትራ ነጻነት እንድትታገኝ ፈቃዳቸው ይሁን ብሎ ለተባበሩት መንግስታት ሲጽፍ ጥያቄው የቀኝ ግዛት ጥያቄ እንደሆነ አስመስሎ ባርነት ወይስ ነጻነት የሚል ምርጫ ለህዝቡ እንዲቀርብ በማስደረግ ሁለቱን ወንድማማች ህዝቦች ለማለያየት ተመሳጥረው የሰሩት ሁለቱ ድርጅቶች ማለትም ወያኔና ሻቢያ መሆናቸው የታወቀ ነው። የጠብ ቆስቋሽ ሆነው ከመቶ ሺህ ህዝብ በላይ ያለቀበትን ጦርነት ያካሄዱትም እነሱ ናቸው። ውጤቱ ወንድማማቾች እንዲተላለቁ ማድረግ ብቻ ሆኖ አልፏል። የቁስላችን ሳይሽር አሁን ደግሞ ሌላ ጦርነት እያዘጋጁልን ነው። ከግብፅም ሆነ ከአሜሪካ ጋር ቅቤ ጠባሽ ሆኖ እሽኮለሌ ሲል የሰነበተው አብይ አህመድ አሁን ደግሞ የጦርነት አደጋ አንዣቧል እያልን ነው። አደጋው እንዲከሰት ማን መንገድ ከፈተና? ማን ነው ህዝቡን ከትውልድ ስፍራው እያፈናቀለ ቤት አልባ አድርጎ አገሩን እንዲጠላ ያስደረገው? ኢህአፓ ዛሬም እንደ በፊቱ የሁለቱንም አገር ህዝቦች ወደ ጦርነት እንዳትገቡ፣ ይሄ የሁለት ህዝቦች ጦርነት ሳይሆን የስልጣን ስግብግብ የሁለቱ አገራት ዲክታተሮች የሚፈጥሩት ጦርነት መሆኑን ተገንዘቡ ብሎ ቢሰብክ ለጠላት አገዘ ተብሎ ሊወገዝ ይሆን? የዓለም ህዝብ በኮሮና ቫይረስ እያለቀ ያለው በጦርነት እየተገደለ ያለው በአመራር እጦት ምክንያት መሆኑ ሊካድ አይችልም። አጭበርባሪዎች ጭንብል አጥልቀው ነው አገራችንን ያጠፏት። የአገር ጥቃቱ አሁንም አልተቋረጠ። ከራሳችን ውጭ በማን ማሳበብ ይቻላል? የአመራር ብቃታቸው እየተጋለጠና የውስጥ ህብረትን አንድነትን እየሸረሸሩ እየታየ ስታቆሻብሉ የነበራችሁ ሁሉ መልሳችሁ ምን ሊሆን ነው? አሁን ዛሬም የአክቲቪስት ተግባር ማከናወን፣ አሁንም ማሽቃበጥ፣ የጦርነት ከበሮ መደለቅ። አረ ከህሊናችሁ ምከሩና አገራችሁን አትርፉ። የማስተዳደር ብቃት የሌለውን የአገርና የወገን ፍቅሩን ፋታ ያገኘ መስሎት በማጥቃት የገለጸው አብይ አህመድ አመኔታ ሊቸረው የሚችል ግለሰብ አይደለም። የኢትዮጵያ ህዝብ የጎበዝ አለቃ መርጦ መታገሉን ያውቅበታል። አገሩን ግን በማንም አያስደፍራትም። ድል ለኢትዮጵያ ህዝብ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። ቅጽ 44 ቁጥር 3 የካቲት መጋቢት 2011 ዓመተ ምህረት ስር ነቀል ለውጥ በሽግግር ሂደት። የካቲት የድላችን አርማ ነው። የካቲት ለሀገራቸው ሲሉ በግፍ የተጨፈጨፉ ኢትዮጵያውያን ሰማዕታት መታሰቢያ ነው። የካቲትን ስንዘክር የሀገራቸውን ክብር በጠላት ከርሰ መቃብር ላይ ለማረጋገጥ በቀድሞ ቤተ መንግስት በዛሬው የአዲስ አበባ ዩኒቨርሲቲ ግቢ ውስጥ የሀገርና የወገንን ክብር ላለማስደፈር በግራዚያኒ ላይ ቦምብ በመወርወር ክቡር መስዋዕት የሆኑት አብርሃ ደቦጭ፣ ሞገስ አስከዶምንና ሌሎች እልፍ አእላፍ ጀግኖቻችን የሚታወሱበት ታሪካዊ ወር ነው። ፋሽስቶች በአዲስ አበባ ነዋሪ በነበሩ ኢትዮጵያውያን ላይ ከፍተኛ ጭፍጨፋ ያካሄዱበት፣ በብዙ ሺህ የሚቆጠሩ ኢትዮጵያውያን ንጹህ ደም እንደ ጎርፍ በከተማው አደባባይ የፈሰሰበት የሐዘን ወርናው ባንጻሩ የካቲት 66 አብዮት ክስተተንም በዚህ ወር አብረን እናስተውሳለን። የካቲት አብዮት ከፈነዳ ድፍን 45 አመታትን ያስቆጠረ ሲሆን የጀግኖች ወገኖቻችንን አርበኝነት ፈለግ በመከተል መሬት ላራሹ ይሁን ዳቦ ለተራበው ይሰጥ የሃይማኖትና የጾታ እኩልነት ይከበር የሚለውን መሰረታዊ የትግል መፈክር ያስተጋቡትና ውድ ህይወታቸውን ጭምር መስዋዕት በማድረግ የተዋደቁትን የዚያን ትውልድ ምሁራንና ታጋዮች ባንክሮ እናስተውሳለን። እነዚህ ብርቅዬ የኢትዮጵያ ልጆች ብዙሃኑ ህዝብ ከብዝበዛ ተላቆ የመሬቱ ባለቤት እንዲሆን ሲጠይቁ በወቅቱ በአገሪቱ ላይ በጋድ ይታይ የነበረውን የብሔረሰብ ጭቆናና የእኩልነት መጥፋት ደግሞ በዝምታ ሳያልፉ በእኩልነት ላይ ለተመሰረተ አንድነት ተጋድለዋል። የህዝብ አንድነት በዲሞክራሲና በህዝብ መብት መረጋጋት ላይ ተመስርቶ ለሀገር አንድነትና ብልጽግና መገንቢያ ይሁን በማለት ተማግተዋል። የካቲት 1966ቱ የለውጥ እንቅስቃሴ ጥሪ ድብብቆሽ ጠፍቶ ሐቁ ተገልጦ ይውጣ፣ ጭቆናንና እናስወግድ፣ ተባብረን እንነሳ፣ እኩልነትን እናረጋግጥ፣ አገራችን ከድህነትና ኋላ ቀርነት ተላቃ እንደ ሌሎች የበለጸጉ አገሮች በእድገትና በልማት ጎዳና ትራመድ በሚል ቆራጥ መንፈስ የተደረገ እንጂ የአፋርበኞች እንደሚሉት በጎጠኞችና በባዕዳን የተጠነሰሰ ሴራ አልነበረም። ሐቁ የዚያን ትውልድ ራይ የሚያመላክት ብሩህ ተስፋን ለአገሩ ከሰነቀ ትውልድ የታለመ በጎ ህልም ነበር፣ ዛሬም ነው። የካቲቱ እንቅስቃሴ ለአባደሮች፣ ተማሪዎች፣ አብዮታዊ ምሁራን፣ መምህራን፣ የመንግስትና የቢሮ ሰራተኞች፣ ወታደሮችና ባለሌላ ማዕረጎች፣ ቀሳውስትና ዲያቆናት፣ የእስልምና ሃይማኖት ተከታዮች፣ አርሶ አደሮች የተሳተፉበት ለአንድነት ለእኩልነትና ለፍትህ የተደረገ ህዝባዊ እንቅስቃሴ ነበር። የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች በወቅቱ ከፍተኛ እልቂት እያደረሰና በአጼው መንግስት ተደብቆ የነበረውን ድርቅና ረሃብ ይፋ በማውጣትና የባለስልጣኖቹንም እኩይ ተግባር በማጋለጥ ትልቅ ሚናን ተጫውተዋል። መምህራንና ተማሪዎች ሴክተር ሪቪው በመባል ይታወቅ የነበረውን አዲስ የትምህርት ፖሊሲም አጥብቀው በመቃወማቸው ለየካቲቱ ህዝባዊ እንቅስቃሴ የማይናቅ አስተዋጽኦ አበርክተዋል። የዚያ ትውልድ የተማረው ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና ጠንክሮ መጠየቅና መመርመር የጀመረ፣ የሀገሩን የሩቅና የቅርብ ሁኔታዎች በመገምገም በሀገራችን ይታይ የነበረውን ኋላ ቀር ስርዓትና በዓለም ደረጃም የቀኝ ግዛትን መስፋፋት በመቃወም ለኢትዮጵያም ሆነ ለአፍሪካ የተሻለ ስርዓት የሚመሰረትበትን በጎ ራዕይ እያነገበ ለውጥ ፈላጊ ትውልድ ነበር። ዛሬ በታሪክ በራጆችና ከሃዲዎች የሚሽጎደጎደው የሐሰት ክምር ይህን ሐቅ ሊሸፍን ከቶም የሚችል አይደለም። የካቲት ወር በአገራችን ውስጥ ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ፣ የብዙሃኑን መብትና ጥቅም በእኩልነት ለማስከበር፣ የብሔር ጭቆናን ለማስወገድ፣ በእኩልነት ላይ የተመሰረተ የአገር አንድነትን ለማስረጽ፣ ማህበራዊ ፍትህን ለማስገኘት፣ ፈጣን ኢኮኖሚያዊና የቴክኖሎጂ እድገትን ለማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ የተሰባሰበ ከራሱ ጥቅም ይልቅ አገሩንና ህዝቡን ያስቀደመ ለመሰረታዊ ለውጥ የቆመ ያ ትውልድን የምንዘክርበት ታሪካዊ ወር ነው። ያ ጀግና ትውልድ ስለ ለውጥ ማውሳት ብቻ ሳይሆን ለውጡን እውን ለማድረግ ህይወቱን ገብሯል፣ ታግሏል። የትግል ታሪካሁ ያልገባቸው ወጣለቀ ብለው ቢያላዝኑም የሙሶሎኒን ጦር ሲጋተር ከሚሊዮን ያላነሰ ህዝባችን ህይወት አልባ መሆኑን መገንዘብ የተሳናቸው ፍጥሮች ናቸው። መስዋዕትነትን የማይጠይቅ ትግል ሊኖር እንደማይችል የቅርቡ ጸረ ወያኔ ትግላችን ራሱ በሚገባ ያስረገጠ ሲሆን አሁንም ለሀገር አንድነት ለመስዋዕት ዝግጁ ሆኖ መገኘት የአገር ወዳዱ ሁሉ ግዳጅ ነው። የካቲት ያስተማረንም ይህ ነው። የካቲትን ለማስታወስ ይህን ካልን ዘንዳ አገራችን እየተዘጓዘችበት ያለውን አሳሳቢና አስፈሪ ሁኔታ መመርመርና በመፍትሄው ላይ መምከር አግባብነት ይኖረዋል። በአሁኑ ወቅት በአገራችን እየታየ ያለው ምስቅልቅል፣ ስርዓት አልበኝነት፣ ግርግርنا መፈናቀል የዘረፋና ግድያ መበራከት የህዝቡ ደህንነት መናጋትና የሰላም መጥፋት ከየት የመጣ ነው ብሎ ለጠየቀ መልሱ እንብዛም አዳጋሽ ሊሆን አይችልም። አገራችን ኢትዮጵያን ለ27 አመታት በላይ ሲዘርፍና ህዝቡንም ጨቆኖ ሲገዛ የነበረ ዘረኛና በዝባዥ የሆነው የወያኔ ወንጀለኛ ቡድን በስልጣን ለመቆየት ህዝብን በዘርና በቋንቋ ሲከፋፍልና ሲያጣላ የቆየ በመሆኑ ነው። ችግሩና መስቀልቅሉ አድማሱን አስፍቶ ሊቀጥል የቻለውም ከተለያዩ ብሔርና ብሔረሰቦች የተመለመሉ ቅጥረኞች ከዚህ ቡድን ጋር በጥቅም ተሳስረው እጅና ጓንቱ ነው አብረው እየሰሩ ስለነበረም ጭምር ነው። ስለሆነም ለዚህ ሁሉ ችግር አሁንም ተጠያቂው ይኸው ከፋፋይ ቡድንና በውጭና በውስጥ ያሉ ተባባሪዎቹ ለመሆናቸው ዋቢ መጥራት አስፈላጊ አይሆንም። የችግሩ ሁሉ ፈጣሪና መነሻ የሆነው የወያኔ ቡድን በጥገና ለውጥ ተቀባብቶ መልሶ የመፍትሄው አባወራ አካል ሆኖ መቅረቡ በራሱ የሚያመጣው መዘዝ ብዙ ነው። ከላይ የነበሩትን ለጊዜው ዞር አድርጎና ከበታች ያለውን መዋቅር እንደነበረ ትቶ ለውጥ መሻት ከራፍንኩላል እርግብን መጠበቅ ያህል ይሆናል። ለሥራቱ በደሎች ዋና ዋናዎቹ ተጠያቂዎች በአመራር ደረጃ ተቀምጠው በፈላጭ ቆራጭነት የወያኔን ተልእኮ ሲያስፈጽሙ የነበሩ መሪዎች የበላዮቻቸው መመሪያ በማስፈጸምና በቀጥታም ሆነ በተዘዋዋሪ በህዝብ ላይ በጭካኔ ግፍ ሲሰሩ የነበሩ አሁንም በየቦታው ባሉት መዋቅሮች ውስጥ ተሰግስገው ይገኛሉ። ዛሬም በየአቅጣጫው የሚታየውና እየሆነ ያለው ሁሉ በቅርበት ቢመረመርና ቢገመገም በአንድ በኩል በወያኔው መዋቅር ውስጥ የተሰገሰጉ ቡድኖች የነበረውን መዋቅር በመጠቀም ቀድሞ ወደ ነበሩበት የስልጣን ቦታ ለመመለስ እየጣሩ መሆናቸው በግልጽ የሚታይ ነው። ሌሎች ደግሞ ይህን ክፍተት በመጠቀም ጽንፈኛ አስተሳሰባቸውን በህዝብ ላይ ለመጫን የጥላቻና ሽብር አጀንዳቸውን ከነዚሁ ጸረ ህዝብ ኃይሎች ጋር በማጣመር ሆነ በተናጠል የህዝብ ወገን መስለው መርዛቸውን እየረጩ ይገኛሉ። የለውጥ ተብዬው እንቅስቃሴ እንግዲህ እነዚህን ሁሉ አቅፎ ጥገናዊ ለውጥ ለማምጣት ሲውተረተር ይታያል። ባውል ወቅት ሽግግር ያደረግን ነው የሚለው ክፍል በህዝብ ያልተመረጠ አካል መሆኑን መገንዘብ ያስፈልጋል። ባለፈው አገራዊ ምርጫ ከፍተኛ የማጭበርበር ተግባር ተፈጽሞ 100% አሸንፍ ያለው በማለት የስልጣን የተሰየመ አካል መሆኑ መታወቅ አለበት። ከዚህ በተጨማሪ ባውል ወቅት በስልጣን ያሉት ወያኔዎችና የዛሬ ለውጥ አምጪ በሉን ባዮች ስልጣን ላይ ያስቀመጣቸው የኢትዮጵያ ህዝብ ሳይሆን አሜሪካና አረቦች ለመሆናቸው ደግሞ በቂ መረጃ ሲቀርብ ቆይቷል። ይህ በመሆኑም የተከሰተው ሁኔታ በሀገሪቱና በህዝብ ላይ ታይቶ የማይታወቅ ከፍተኛ ችግር እየፈጠረ ይገኛል። ያለፉት 10 ወራት እንቅስቃሴ እንዳሳየው የችግሩ ፈጣሪና ምክንያት የሆነው ኃይል የመፍትሄው አካል ነኝ በሚል አማጭና አዋላጅ ጨርሶ ሊሆን እንደማይችል በበቂ ያስመሰከረበት ሁኔታ ጎልቶ ታይቷል። ይህ አሳሳቢ ሁኔታ ግዚያግኝቶ ከቀጠለ ከፍተኛ አገራዊና ማህበራዊ ቀውስ ሊከተል እንደሚችል በገመት አያስቸግርም። ለዚህም ኢሃፓ ደግሞ ደጋግሞ ለማሳወቅ እንደሞከረው የኢትዮጵያ ህዝብና ሀቀኛ ዜጎች መሰረታዊና ስርነቀል ለውጥ ሊያስገኝ የሚችለውን የሽግግር ሂደት በእጃቸው ሊያስገቡት ይገባል ይላል። ሰላማዊና አስተማማኝ የሽግግር ሂደት እንዴት ተግባራዊ ሊሆን ይችላል የሚለው ወሳኝ ጥያቄ መልስ ማግኘት አለበት። ከዚህ ቀደም የኢሃፓ ልሳን ዴሞክራሲያ ስለ የሽግግር ምንነት እንዲህ ብሎም ነበር። እንጠቅሳለን። ዴሞክራሲያዊ ሽግግር መጪው ትውልድ እስከዝንተ ዓለሙ በማንኛውም ጊዜ ከሚነሳም ባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ዲሞክራሲያ ቅጽ 43 ቁጥር 4 2010 ዓ.ም። ይሁን እንጂ አሁን በስልጣን ላይ ባለው ቡድን ይሁንታ ወይም በጓም መለካከት አለን ብለው ራሳቸውን በሚከቡና ከዛው ስራት በወጡ ግለሰቦች መልካም ምኞት ሁነኛና አስተማማኝ ሽግግር ሊኖር እንደማይችል ከወዲሁ ልናረጋግጥላቸው እንወዳለን። ሽግግር በቀድሞ ስርዓት መዋቅር እና በባለሟሎቹ ሊተገበር የሚችል ክስተት አይደለም። ዴሞክራሲያዊ ስርዓትን መሰረት ለመጣን የሚካሄድ ዴሞክራሲያዊ ሂደት እንጂ። ይህም ሂደት ህዝብን ከመንደርና ከቀበሌ ጀምሮ እስከ ከፍተኛው የአስተዳደር መዋቅር ድረስ ሙሉ በሙሉ የሚያሳትፍ ሲሆን አካሄዱም ህዝባዊ እንቅስቃሴ ውጤት መሆን አለበት። የሀገር ሰላምና ደህንነት ተጠብቆ መካሄድ ያለበት ሀቀኛ ዴሞክራሲያዊ ሂደት ነው። ይህ የሽግግር ሂደት በአስተማማኝ መሰረት ላይ እንዲቆም ስለ አስፈላጊነቱና ስለ ሂደቱ ምንነት እንዲሁም እንዴት ተግባራዊ ሊሆን እንደሚችል ውይይቱ በሰፊው መጀመር ይገባዋል። በዚህ የውይይት ሂደት ህዝብ በሚመቻቸው መድረክ ሁሉም የፖለቲካ ድርጅቶችና የማህበረሰብ ክፍሎች በየደረጃው መሳተፍ አለባቸው። በየክፍለ አስተዳደሩ ያሉትና የነበሩት የሥርዓቱ መዋቅሮች ህዝቡ በሚወክላቸውና በሚያምናቸው ተመራጮቹ መተካት አለባቸው። እነዚህ ጊዜያዊ የአስተዳደርና የሰላም አስጠባቂ ተግባራት በህዝቡ ቁጥጥር ስር መዋል አለባቸው። ህዝብንና አካባቢውን የማረጋጋት እንዲሁም የእርቅና የመግባባት ሂደቱን ሊያውቁ የሚችሉትን ሁሉ ጠንቅቆ መለየትና በህግ አግባብ ጥግ እንዲይዙ ማድረግ፣ ችግር ሊፈጥሩ የሚችሉበትን ሁኔታዎች ሁሉ በጥንቃቄ መዝጋትና ማስወገድ አስፈላጊ ይሆናል። ከህዝብ አይንና ጆሮ የሚሰወር ስለሌለ እስካሁን ድረስ ህዝብንና ሀገርን ሲያውቁ የነበሩትንና ዛሬ ደግሞ ኮት ቀይረው የሌለ ለውጥ አራማጅ ሆነው ሽር ጉድ የሚሉትን ሁሉ ልቅም አርጎ ማውጣትና እስካሁን ላደረሱት ጉዳት ሁሉ በተገቢው መንገድ ተጠያቂ እንዲሆኑ ማድረግ የሽግግሩ ሂደት አንድ ዋነኛ ተግባር ሊሆን ይገባል። ይህ ጉዳይ በከፍተኛ ጥንቃቄ እንዲካሄድና ከጅምላ ፍርድ የጸዳ እንዲሆን፣ ሀቀኛ የፍርድ ሂደትን የተከተለ እንዲሆን ከፍተኛ ጥረት ማድረጉ ተገቢ ነው። በየአካባቢው ከሚገኙ ከህዝብ አብራክ ይወጡ አመኔታውን ያተረፉ የጸጥታ አስከባሪ ኃይሎችን፣ ፖሊሶችንና ፌደራሎችንም ጭምር ማካተትና መጠቀም ህዝብ ለነማን አመኔታ እንዳለው ጠንቅቆ ያውቃልና፣ በተመሳሳይም በፍትህ ስርዓቱም ዳኞችና አቃቤ ዳኞችን ለይቶ በህዝብ አመኔታ የሚጣልባቸውን አደራጅቶ የፍትህ ስርዓቱን ህዝባዊ ይዘትና ቅርጽ በመስጠት መልሶ ማቋቋም አስፈላጊ ይሆናል። በያፋምነት የኢትዮጵያ ህዝብ ረጅም ዘመናትን ባስቆጠረው አብሮ የመኖር ታሪኩ በርካታ ማህበራዊና የግንኙነት ችግሮችን የሚፈታበት ባህልና ዘዴዎችን ያዳበረ ህዝብ ነው። የተለያዩ የእምነት ተከታዮች፣ ነገዶችና ብሔረሰቦች ኩታገጠም አካባቢዎችና ነዋሪዎቻቸው ተከባብረውና በሰላም ግጭቶችንና ውዝግቦቻቸውን የሚፈቱባቸው መንገዶችና ስርዓቶችን ያበጁ እና በጋራ ያዳበሩ ለመሆናቸው ምሳሌ ወይም መረጃ ማቅረብ አስፈላጊ አይሆንም። ለሺዎች ዓመታት አብሮ የመኖር በጋራ የውጭ ወራሪዎችን በአንድነት የመመከት ምስጢራቸውም ይኸው እሴታቸው ነው። እስላም፣ ክርስቲያን፣ የተለያየ ቋንቋ ተናጋሪዎች ያለምንም ችግር ተጋብተውና ተዋልደው የሚኖሩባት አገር ኢትዮጵያ ብቻ ናት ቢባል ከእውነት የራቀ አይሆንም። በትክክል መጠቀም ከተቻለ ይህ አገራዊ እሴትና ጠንካራ ባህል የሽግግር ሂደቱን የተሳካ ሊያደርገው የሚችል መሰረት ነው ብሎ ኢህአፓ ያምናል። በዚሁ ዝንታለም ባስቆጠረው ታሪካዊ ሂደት ይቺን ውብ አገር ሊነጥቁን የቋመጡ በተለያየ ጊዜ የመጡብን ጠላቶችና ወራሪዎች ህዝቧን እንደ ድርና ማግ የያዘውን አንድነት መበጣጠስ ዋና አላማቸው አድርገው ሞክረዋል። መቼውንም አልተሳካላቸውም። አሁን በእኛ ዘመን ደግሞ የገጠመን የተለየ ባይሆንም እንደ ዘመኑ ስልታቸውን አዘምነውና ቀያይረው እሾህን በሾህ እንዲሉ በገዛ ዜጎቻችን ባረጀ ባፈጀ መንገድ ሊፈታተኑን አዳዲስ ባንዳዎችን ካሰማሩብን ከሶስት አስርት ዓመታት በላይ አስቆጥረዋል። የሃይማኖትና የጎሳ ወይም የብሔረሰብ የርስ በርስ ግጭትን በመጫርና ጥቃቅን ልዩነቶችን አጉልቶ አንድ የሚያደርጉንን እሴቶቻችንን በመካድና በማንኳሰስ እኛነታችንን ከእጃችን ፈልቀው ሊቀሙን ሲውተረተሩ ይታያሉ። በዚህ የሽግግር ወቅት የተሻለ ህዝብን ያሳተፈ ሽግግር እንዳይኖር ከሚገረግሩን ኃይሎች ጋር ባንድ ላይ ናቸው። ህዝብ ደስ እንዲለውና በሰላም እንዲኖር አይወዱም። ከግልና ከቡድን ፍላጎታቸው ውጪ የታወሩ ናቸው። የወያኔው ስርዓት ወላጆች ናቸውና ይህ ጸረ ህዝብ ቡድን ከስር መሰረቱ ተነቅሎ እንዲወገድ አይሹም። ሰላማዊና ዴሞክራሲያዊ ሽግግር እውን እንዳይሆን እንቅፋት ናቸው። የቅርብ ጎረቤቶቻችንና የሩቅ ባዳንም ምንም አይነት እንቅስቃሴያችንን ከራሳቸው አገራዊ ጥቅም አንፃር ብቻ የሚከታተሉ በመሆናቸው ይህን የሽግግር ሂደት ለነሱም በሚበጅ መልኩ ለመቃኘት የማይሞክሩት አይኖርም። ዛሬ ትርጉም የሌለው የርስ በርስ ፍጅት በየአቅጣጫው ለማፋፋም እየተሯሯጡ ያሉ ቡድኖችና ግለሰቦች ሁሉ በወያኔ ብቻ ሳይሆን በነግብጽና በሌሎችም ጸረ ኢትዮጵያ ኃይሎች ረጅም እጆች የሚዘወሩና የተሰማሩም ሊሆኑ እንደሚችሉ መጠርጠር ሲያንስ ነው። በቅርብም ጎረቤት ሱዳን እንደዛሬ በራሷ የውስጥ ችግር ተወጥራም ቢሆን በምዕራቡ የሀገራችን ድንበር ያሉንን ለም መሬቶች ይዛ ለመቆየትና በጉልበት የራሷ ለማድረግ እየጣረች ትገኛለች። ስለሆነም በኢትዮጵያ ለዴሞክራሲና ለአንድነት የሚደረገውን ትግል እንደወትሯ ከወያኔው ስርዓት ጎን በመቆም አጋሯን ለማዳንና ፍላጎቷን ለመጠበቅ ትዋደቃለች። በቀይ ባህር አካባቢ የነ ኢሚሬትስና ሳውዲዎቹ ዱለታ የኛን ስጋት የሚጨምር እንጂ ሌላ ሊሆን አይችልም። ከዚህ ሁሉ ችግር አገራችንን መንጥቆ ለማውጣት ዋነኛው መንገድ ብለን የምናምነው የለውጡን ሂደት ባለቤቱ ህዝቡና ሀቀኛ ልጆቹ በእጃቸው ሲያስገቡና ሰላማዊና ዴሞክራሲያዊ ሽግግር ሂደቱን ሲቆጣጠሩ ብቻ ነው። ኢህአፓ ያሰ ሲንቀሳቀስ በነበረባቸው ጎንደርና ጎጃም ክፍሎች ህዝቡ በየቀበሌው የራሱን አስተዳደር መስርቶ የፍርድ ሸንጎዎችንም ሰይሞ የአካባቢ ጥበቃውንም አቋቁሞ በሰላም መኖር የቻለበት ተሞክሮ አሁንም ለዚህ የሽግግር ሂደት ሊታይ የሚገባው ይመስለናል። ከዚህም ደረጃ በደረጃ ሊያድግና ለጊዜያዊ የሽግግር ሂደቱ መሰረት ሊሆን እንደሚችል እናምናለን። ለዚህም በህዝባችን ሙሉ እምነት አለን። ስለሆነም ሁሉም አገር ወዳድና ዴሞክራሲያዊ ኃይላት ድርጅቶችና ግለሰቦችም ለሀገሪቱና ህዝቧ አንድነትና ሉዓላዊነት ራዕይ ያላቸው ሁሉ በዚህ አስቸጋሪ ጊዜ ጥቃቅን ልዩነቶችን ወደ ጎን አድርገው ኢትዮጵያን ለማዳንና ለመታደግ ሰልፋቸውን ያሳምሩ ዘንድ ያባ አሁንም ደጋግሞ ጥሪውን ያቀርባል።
ቀድሞ ለፋሽስቶ ያቆየ ፕሬዝዳንት ዛሬም ለቆጠኞ እንበረከከ የነፃነት ዋጋ ድንበር እስከዚያ ነው። ዘዘረን አትመርቅ ግንባር ከናሳየው 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 ለመድብ ለፋሲ ቀድሞ የታገለ መቃይ ተፋላሚ ከጎን ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋን ግንባርክን አሳየ 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ እምነት ጽናት ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን